የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አመሽታችኋል? የጌታ ጸጋና ምሕረት ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ስለ ገንዘብን በአግባቡና በእቅድ መጠቀም መቻልን የምናይበትን ክፍል ይዘን ቀርበናል። እናንተም አድማጮቻችን እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ ከወዲሁ እንጋብዛችኋለን። ህይወትን ለማሳካት ጥበብ ያስፈልገናል። ገንዘብን እንዴት እንደምናገኝ፣ እንዴት እንደምንጠቀምና እንደምንሰጥ ማወቅ ያስፈልጋል። ገንዘብን በአግባቡ ለመያዝ ጥበብ በበዛልን መጠን ገንዘባችንን በትክክል መጠቀም እንችላለን። በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና ይላል ምሳሌ ምዕራፍ 3 ቁጥር 14 ላይ። በእጃችን ያለውን ገንዘብ ለመጠቀም የሚበላውን መብልና የሚዘራውን ዘር መለየት ወሳኝ ነው። እግዚአብሔር የሚሰጠን የሚበላም ነው የሚዘራም ነው። እግዚአብሔር የሚሰጠን ሁሉ የሚበላ አይደለም። እንዲሁም እግዚአብሔር የሚሰጠን ሁሉ የሚዘራም አይደለም። እግዚአብሔር የሚሰጠን የምንጠቀምበትንና የምንሰጠውን ነው። ገንዘብን ግን እንዴት እንደምንጠቀም ካወቀን ገንዘብን የተጠቀምንበትን ዓላማ መፈጸም ያስችለናል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል ያበረክትላችሁማል የጽድቃችሁንም ፍሬ ያሳድጋል ይላል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ። ገንዘብን በሚገባ ለመለየት መሰረታዊ ፍላጎትንና ቅንጦትን መለየት ወሳኝ ነው። እግዚአብሔር እንድንጠቀም የሚፈልገው መሰረታዊ ፍላጎታችንን ነው። ከመሰረታዊ ፍላጎታችን በላይ ያለውን ወይ እንድንሰጠው ወይም መልሰን እንድናለማበት ነው የሚፈልገው። እግዚአብሔር ቃል የገባው የሚያስፈልገንን እንደሚያሟላልን ነው። ከሚያስፈልገን በላይ ከተጠቀመን ወይ ወደፊት እንደገና ልንሰራበት ማድረግ ካለብን ላይ ነው ወይም ደግሞ ለሌላ መስጠት ካለብን ላይ ነው። ገንዘብን ስለመጠቀም ስናስብ በገቢ መጠን መኖርን ይጠይቃል። ገንዘብ ውስን ነው። ውስን ያልሆነ ገንዘብ ያለው ሰው በምድር ላይ የለም። ከቢሊየነሩ እስከ መጨረሻው ሰው ያለው ገንዘብ ውስንና ካልታቀደበት ባክኖ የሚያልቅ ነው። ሰው ያለው ገንዘብ ውስን በመሆኑ በእቅድ ገንዘቡን ሊያወጣ ይገባዋል። በእቅድና በበጀት መሰረታዊ ፍላጎትን ቅድሚያ በመስጠት ያልወጣ ገንዘብ ይባክናል። አንዳንድ ሰው ብዙ ገንዘብ የሚፈልገው መሰረታዊ ፍላጎቱን ስለማይለይ እንጂ አጥቶ አይደለም። መሰረታዊ ፍላጎታችን ምን እንደሆነ መለየት ያሳርፈናል። አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ። መጠቀም ያለብን ያለንን ገንዘብ ብቻ ነው። ያለውን ገንዘብ ብቻ የማይጠቀም ሰው ከሌላው ይበደራል። ብድር ደግሞ በጊዜ እስካልተመለሰ ድረስ ዕዳ ነው። ብድር ሰውን ነጻ ያደርግም። ስለዚህ ሰው ነጻ መሆን ካስፈለገው ባለው ገቢ መጠን ብቻ መኖር መማር ራሱን ማስለመድ ይኖርበታል። ባለጠጋ ድሆችን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው ይላል ምሳሌ 22 ቁጥር 7 ላይ። ታዲያ ገቢዬን እንዴት ልምራ? ወጪዬንስ እንዴት መቆጣጠር እችላለሁ እንላለን። አንዲት እህት ያለችውን ላካፍልሽ። መካከለኛ ሊባል የሚችል ወራዊ ገቢ አገኛለሁ። በአሁኑ ሰዓትም ባለትዳርና የአንድ ሴት ልጅ እናት ነኝ። ታዲያ የማገኘው ገንዘብ ሳያንሰኝ ገንዘብ አልበረክትልሽ አልበቃኝ ብሎ ተቸገርኩኝ። ያስኩት ገንዘብ ሁሉ በድንገት ብትንትን ይልብኛል። ምን እንዳደረግኩት ሳላውቅ ብዙ ገንዘብ አጠፋለሁ። ከእኔ እኩል የሚያገኙ ጓደኞቼ የተረጋጋና ሰላማዊ ሕይወት ሲኖሩ፣ የኔ አኗኗር ግን ሁል ጊዜ የተበጠበጠ ነው። ከባለቤቴ ጋር በዚሁ የገንዘብ ጉዳይ ጠዋት ማታ መጣላት ነው፣ መበጣበጥ። መስሪያ ቤት አካባቢም የምታወቀው ገንዘብ በመበደርና በዚሁ ችግሬ ስለሆነ ሰዎች ይንቁኛል። እርግጥ ነው ከዚህ ችግሬ ለመላቀቅና የማገኘውን ገንዘብ በአግባቡ ለመምራትና ሕይወቴን ለማስተካከል እለፋለሁ፣ ግን አልቻልኩም። እንዴት ነው ሕይወቴን በአግባቡ መምራት ያለብኝ? ወጪዬንና ገቢዬን እንዴት ነው ማመጣጠን ያለብኝ? ትላለች። ለዚህ ጥያቄዋ አንድ ባለሙያ የሰጧትን ምክር ደግሞ እንስማ። መካከለኛ የሆነ ገቢሽን የመምራት ችሎታ ማጣትሽ ለበርካታ ችግሮች እንደዳረገሽ፣ ትዳርሽን ሰላም ከማሳጣትና ጤናማ ያልሆነ የእርስ በርስ ሕይወት እንዲኖርሽ ከማድረግ ጀምሮ ብድር ውስጥ እስከ መዘፈቅ እንዳደረሰሽ ተገንዝበናል። እንግዲህ በቀጥታ ወደ መፍትሄው ስናመራ፣ በቅድሚያ በተለይ በአሁኑ ሰዓት ዓለም ከፍተኛ የሆነ የኢኮኖሚ ቀውስ ባጋጠማት ሰዓት ገቢ ያለመብቃት ችግር የበርካቶች ችግር ነው። የችግሩ ስፋት ደግሞ በርካቶች የተመሳሳይ ችግር ተጠቂ እንዲሆኑ አድርጓል። ታዲያ በዚህ ወቅት ይህ ነገር አንቺን ብቻ ሳይሆን የበርካታ ሚሊዮኖች ችግር እንደሆነ መገንዘብ ይኖርብሻል። ውድ እህቴ ሆይ፣ ወጪና ገቢን ማመጣጠን ወይም ገቢን በአግባቡ መምራት ማለት ከተቻለ ከገቢ በታች ለማውጣት መሞከር ወይንም ደግሞ ገቢንና ወጪን እኩል ለማድረግ መጣር ነው። ከዚህ በተጨማሪ ደግሞ ገቢን ለማሳደግ መጣርም በተለይ በአሁኑ ወቅት ግድ እየሆነ ነው። ስለሆነም በመጀመሪያ ደረጃ ገቢሽን እንዴት መጨመር እንደምትች አስቢ። ምክንያቱም ገቢሽ ባደገ ቁጥር የመምራት ችሎታሽም ከፍ ይላልና። በአንድ ነገር እርግጠኛ ሁኚ። አሁን እዚህ ያለሽ ስራና እያገኘሽው ያለሽው ገቢ ካንቺ አቅም ሁለት ሶስት ጥፉ ያነሰ መሆኑን ነው። ስለዚህ ተጨማሪ ስራ ለመስራት አከባቢሽ ላይ ምን ሊሰራ ይችላል ብለሽ ቅኝት አድርጊ። በመቀጠል ገቢሽን በአግባቡ ለመምራት በትክክል ገቢሽን ማወቅ ያስፈልጋል። ብዙ ሰዎች በአካባቢሽ የተረጋጋ ህይወት የሚመሩት በተለያዩ ምክንያት ነው። ከነዚህ ውስጥ አንደኛው የተለያየ የገቢ ምንጭ ስለሚኖራቸው ነው። ይህ ገቢ ደግሞ በተለያየ መንገድ ሊገኝ ይችላል። ቀደም ሲል እንደጠቀስነው ተጨማሪ ስራ መስራት አንደኛው መንገድ ሲሆን፣ ገንዘብን በባንክ ውስጥ በማስቀመጥ ተጨማሪ ወለድ በመሰብሰብ ወይም እቁብ የመሳሰሉ በማህበረሰባችን ውስጥ ተቀባይነት ያላቸው ትስስሮች ውስጥ በመሳተፍ ነው። በመጀመሪያ ገቢን መምራት ማለት ራስን መምራት ማለት መሆኑን ተገንዘቢ። ከዚያ በመቀጠል ራስሽን ገምግሚ። የምን አይነት ባህሪ ባለቤት ነሽ? ለምሳሌ በተለያዩ ሱሶች ውስጥ የተዘፈቅሽ ከሆነ ይህ አይነቱ ባህሪ ገቢሽን ለመቆጣጠር እንቅፋት እንደሆነ አስተውይ። ሌላው በበርካቶቻችን ዘንድ የሚታየው ችግር ደግሞ ማስመሰል ነው። ለራስ ሳይሆን ለሌሎች መኖር ማለት ነው። ሌሎችን ለማስደሰት ጥረት ማድረግ፣ በገቢ ከማትመጣጠኛቸው ሰዎች ጋርም ጓደኝነት ከራሳችን ከአቅማችን በላይ እንድንኖር ሊያደርገን ይችላል። ከዚህ በተጨማሪም የእጥረት አስተሳሰብ ተጠቂ መሆንም አያስፈልግም። አንድ የአብርሃም ሊንከንን አባባል እዚህ ጋር ማንሳት እንችላለን። ራስህን ድሃ ለማድረግ ድሃዎችን አትረዳቸውም የሚለውን። ከዚህ አባባል የምንረዳው ነገር ቢኖር ሀብታም ማለት ብዙ ገንዘብ ያለው ሰው ሳይሆን ያለውን ገንዘብ በአግባቡ የመምራት ጥበብና ችሎታ ባለቤት የሆነ መሆኑን እንገነዘባለን። አስተሳሰብሽንም ማስተካከል ይኖርብሻል። ይህ ሲባል በስነ ልቦና ሳይንስ አንድ እውነት አለ። ይህም እውነት ነው ብለን በአይምሯችን የተቀበልነው ነገር በእውነቱም ዓለም ተፈጻሚ ይሆናል። ስለሆነም አንቺም የእጥረት አስተሳሰብንና ከችግር አስተሳሰብ ራስሽን ነጻ አድርጊ። ከዚያም ገቢሽን በጥበብ መምራት መቻል ነው። ይህንን ደግሞ ለማድረግ የሚከተሉትን መንገዶች መከተል ይቻላል። አንደኛው ቁጠባ ነው። እንግዲህ ቁጠባ ሲባል ከምናገኘው ገቢ በተለያየ መንገድ እየቀነስን ለማስቀመጥ ወይም ለማጠራቀም መሞከር ነው። ይህንን ለማድረግ ደግሞ ቁርጠኝነትንና ዝግጁነትን ይጠይቃል። ይህም የሚሆነው ደግሞ ራስን በፕሮግራም በመምራት ነው። የምታገኙን ገቢሽን በአግባቡ ወቂ። ንጹህ ገቢሽን ወቂ። እቅድ በማድረግ በወር በሳምንትና በቀን የተከፈለ ገቢን መደልደል ያስፈልጋል። ከትዳር አጋርሽም ጋር በግልጽ መነጋገር ያስፈልግሻል። አነስተኛ ከሚባሉ ወጪዎች ጀምሮ እስከ ከፍተኛዎቹ ድረስ በቀን በሳምንት እንዲሁም በወር ተከፋፍለው ሲቀመጡ አንደኛ ራስሽን ለመምራት ዝግጁ እንድትሆኚ ያደርጋል። ሁለተኛው ያመለካከት ለውጥ ማምጣት ነው። ከላይ እንደተነጋገርነው ገቢን መምራት ማለት ራስን መምራት ማለት ነው። ራስን ለመምራት ደግሞ ያመለካከት ለውጥ ማምጣት ያስፈልጋል። ይህ ማለት ደግሞ ከላይ እንዳየነው አስተሳሰብን ማስተካከል ማለት ነው። ሶስተኛው ገቢን ማሳደግ ነው። አሁንም ከላይ እንደተነጋገርነው ገቢን ለማሳደግ መጣርም የራሳችንን ሆነ የቤተሰባችንን ሕይወት በአግባቡ ለመምራት ወሳኝ ነው። አራተኛው በጀት ማድረግ ነው። በጀት ማድረግ ማለት ሕይወትንም ሆነ ገቢን በእቅድ መዘርዘር ማለት ነው። ይህ ደግሞ የእቅድ ሰንጠረዥ ማዘጋጀትን ያካትታል። ወራዊ ገቢ በብር ምን ያህል እንደሆነ ማስቀመጥ፣ ወራዊ ወጪ፣ የቤት ኪራይ፣ የስልክ፣ የትራንስፖርት፣ የቤት ውስጥ ወጪ፣ የመዝናኛ፣ የጤና፣ የመጠባበቂያ እያለ የሚቀጥል ይሆናል። እንግዲህ ከላይ ለመዘርዘር እንደሞከርኩት የገቢ መቆጣጠሪያ ቻርት ወይም ሰንጠረዥ ማውጣት ትችያለሽ። ይህንን ስታወጪ ልታደርጊ የሚገቡሽ ነገሮች ደግሞ አሉ። አንደኛ ራስሽን መሆን ነው። ራስን መሆን ማለት ሌላውን ለመምሰል ሳይሆን ራስን ሆኖ በአቅም መኖር ማለት ነው። ሁለተኛው አማራጭን መፈለግ ነው። አማራጭን መፈለግ ማለት በቀላሉ ወጪ ነገሮችን ለመሸፈን መጣር ማለት ነው። ለምሳሌ በታክሲ ከመሄድ ይልቅ ረጅም መንገድን በቀላል ወጪ ለመሄድ መሞከር፣ አውቶቡስን እንደ አማራጭ መጠቀም ማለት ነው። ሶስተኛው ጥቃቅን ወጪዎችን መቆጣጠር። ጥቃቅን ወጪዎችን በአግባቡ መቆጣጠር ያስፈልጋል። በቀን ማውጣት ስላለብሽ ነገር ቀድመሽ አስቢ። ለድንገተኛ ወጪዎች ደግሞ ራስሽን አዘጋጂ። አራተኛው የባንክ ደብተር ይኑርሽ። ራስሽን ለመቆጣጠር የባንክ ደብተር መኖሩ ያግዝሻል። በማንኛውም ሁኔታ ራስሽን ከብድር ለማውጣት ጥረት አድርጊ። ውድ እህቴ ሆይ፣ እንግዲህ እነዚህ መንገዶች ወጪንና ገቢን ለማመጣጠን ይረዳሻል። ስለሆነም እነዚህን ለመተግበር በዋናነት የአስተሳሰብ ለውጥ ማምጣት ያስፈልጋል። ከላይ ያየናቸውን ዘዴዎች በመጠቀም አንቺም ገቢሽንና ወጪሽን መቆጣጠር ትችያለሽ። ፈቃድህን ለማድረግ አስተምረኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ ይላል መዝሙር 143 ቁጥር 10 ላይ። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ ያስተማራቸው ይህ ጸሎት እንደ ጸሎት መመሪያ ወይም ሞዴል የተሰጠ ነው። ጸሎቶቻችን በሙሉ ይህንን እውነት ሊይዙ ይገባል። በጭንቅ ጊዜው እንኳን ጌታችን የጸለየው ጸሎት ይህን ነበር። ደግሞ ሁለተኛ ሄዶ ጸለየና አባቴ፣ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው ይላል ማቴዎስ ወንጌል ምዕራፍ 26 ቁጥር 42 እስከ 43 ላይ። ወደ ብስለት ያደገን ስንመጣ ህይወታችንና ጸሎታችን በዚህ ጸሎት ይቃኛል። ምክንያቱም የእግዚአብሔር ፈቃድ በጎ ደስ የሚያሰኝና ፍጹም ስለሆነ ነው። ሁላችንም የወደድነውን ማድረግ የምንችልበት ነጻ ፈቃድ ተሰጥቶናል። ሰው የፈቀደውን ማድረግ የሚችልበት ፈቃደኝነት አለው። ነገር ግን የኛ ፈቃድ የርሱ ሊሆን ይገባል። ጌታ ኢየሱስ የእግዚአብሔርን ፈቃድ ለማድረግ ነው የመጣው። መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል ሮሜ ምዕራፍ 12 ቁጥር 2 ላይ። ፈቃዱን ካላወቅን የሳትንና ቦታ የጠፋብን እንሆናለን። በሕይወታችን ላይ ጠላት ትልቁን ድል ሊያገኝ የሚችለው የእግዚአብሔርን ፈቃድ ስንስት ነው። የእርሱን ፈቃድ ለማድረግ የራሳችንን ፈቃድ ካልተውን ከጌታ ጋር መጓዝ አስቸጋሪ ነው የሚሆነው። ምክንያቱም እርሱ የኛን ፈቃድ ሳይሆን የእርሱን ፈቃድ እንድናደርግ ስለሚወድ ነው። እርሱ ፍጹም ነው፣ ፈቃዱም ፍጹም ነው። እኛ የራሳችንን መተው ካልቻልን ፍጹም ባልሆነው በእኛ ፈቃድ ውስጥ እግዚአብሔር ሊሄድ አይችልም። መጽሐፍ ቅዱስ እንደዚህ ይላል፣ በእውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ይላል። መልሱ አይችሉም ነው። ፈቃዳችንን ሙሉ በሙሉ ለእርሱ ካስገዛን ፍጹም ለሆነው ፈቃዱና በሕይወታችን ለትልቅ የእግዚአብሔር እንቅስቃሴ ዝግጁ ነን ማለት ነው። ጌታ ኢየሱስ እንዲህ አለ፣ የእግዚአብሔርን ፈቃድ የሚያደርግ ሁሉ እሱ ወንድሜ ነው፣ እህቴም እናቴም አለ ማርቆስ ወንጌል ምዕራፍ 3 ቁጥር 35 ላይ። የኛ ፈቃድ የርሱ ሲሆን ከርሱ ጋር አንድ ፈቃድ ይኖረናል ማለት ነው። ሁልጊዜም የርሱ ፈቃድ ይፈጸማል። መጽሐፍ ቅዱስ እንደዚህ ይላል፣ በርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውንም ሁሉ እንዲሰማልን ብናውቅ ከርሱ የለመነውን ልመና እንደተቀበልን እናውቃለን ይላል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 እና 15 ላይ። እግዚአብሔር ሁሌም ፈቃዱን ይፈጽማል። እንደርሱ ፈቃድ ብንጸልይና ብንኖር ሁልጊዜም እንሰማለን። ንጉሥ ዳዊት እንዲህ አለ፣ አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህን በልቤ ውስጥ ነው አለ በመዝሙር ምዕራፍ 40 ቁጥር 8 ላይ። አንቺስ ውድ እህቴ ሆይ፣ ከዚህ ጥቅስ ውስጥ እንደምንረዳው ዳዊት እግዚአብሔር አምላኩ ስለሆነ ፈቃዱን ለማድረግ እንዲያስተምረው ሲጠይቅ እናያለን። ፈቃዱን ካጥላላን እግዚአብሔር አምላክ አይሆንልንም። እንደርሱ ፈቃድ ካልኖርን እግዚአብሔር አምላክ መሆኑ ግልጽ ነው። ነገር ግን የኛ አምላክ ሊሆን አይችልም። በመጠን ኑሩ፣ ንቁም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ። ሕይወታቸውን ሊያጠፋ የሚፈልግ ጠላት እንዳለ በማወቅ በሚኖሩና ሰላማዊ ሰማይ ውስጥ እንዳሉ አስበው በሚኖሩ ሰዎች መካከል ልዩነት አለ። መጽሐፍ ቅዱስ እንደዚህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል ኤፌሶን ምዕራፍ 6 ከቁጥር 11 እስከ 13 ላይ። መጽሐፍ ቅዱስ ሊያጠፋን የሚተጋ ጠላት እንዳለንና ልንቃወመውም እንደሚገባን ይነግረናል። ነገር ግን መጋደላችን ከደምና ከስጋ ጋር ሳይሆን ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር መሆን አለበት። እነዚህ ጠላቶቻችን በዓይኖቻችን የምናያቸው አይደሉም። ተጽዕኖዎቻቸው በገሃዱ ዓለም በግልጽ ይታያል። እነዚህ መንፈሳውያን ናቸው። ውጊያችንም መንፈሳዊ መሆን ይኖርበታል። በስጋና በደም ልንጓዝ ብንሞክር ልናሸንፋቸው አንችልም። ለውጊያው ግን በመንፈስ ዝግጁ ብንሆን ድልን እንቀዳጃለን። ሊገድሉት ለሚፈልጉት አይሁድ ጌታ ኢየሱስ እንዲህ አለ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትን በርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆኑ አታምኑኝም ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እስከ 45። ጌታ ኢየሱስ ዲያብሎስ ከመጀመሪያ ነፍሰ ገዳይ እንደነበረ፣ እውነትን በርሱ እንደሌለ፣ በእውነት እንዳልቆመ፣ ሐሰትን ሲናገር ከራሱ እንደሚናገር፣ ሐሰተኛ የሐሰትም አባት እንደሆነ ነግሮናል። ጠላት ሁሌም ሕይወታችን ላይ ያተኩራል። እኛንና የምንወደውን ሁሉ ለማፍረስ ይጥራል። እርሱ ዋነኛ አሳች ነው። ውሸትን እንድናመን ይፈልጋል። ጠላት ያለው ትልቁ መሳሪያ ማሳት ነው። ሐዋርያው ጳውሎስ ሲናገር በሰይጣን እንዳንታለል የርሱን ማሳብ አንስተውምና ይላል ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ። ብዙ ሰዎች በጠላት ማሳቻ መሳሪያ ይታለላሉ። ብዙዎቹ ጠላት እንዳለባቸው አያስቡም። ነገር ግን ጠላት በዛ እድል ፈንታ ያገኛል። ይህም ራሱ ስተት ነው። እንዲህ አይነት ቸልተኝነት ለጠላት ጥቃት የሚያጋልጠን ብቻ ሳይሆን መልሰን እንዳንዋጋና ከችግርም እንዳንወጣ ያደርገናል። ምክንያቱም ያ ችግር ከጠላት እንደሆነ አናስብም እና ክስተቱን ብቻ ነው የምናየው። ማንኛውም ክፋት በቀጥታ ከጠላት ይመጣል እያልኩኝ አይደለም። በሰዎችም ሊከሰት ይችላል። ነገር ግን ጠላት ከነዚህ ሰዎች ወይም ነገሮች ጀርባ ሊኖር ይችላል። የተደራጀና እኛን ለማጥፋት የቆረጠ ጠላት እንዳለብን ካወቅን ቢያንስ በጥንቃቄ ልንመለከተውና ልንመላለስ እንችላለን። ከላይ እንዳየነው በመጠን ልንኖርና ልንነቃ ይገባል። ሕይወታችንንና መንገዳችንን በጥንቃቄ ልንመለከተውም ይገባል። ጠላታችን የማያዝንና ክፉ ነው። መጽሐፍ ቅዱስ ልባችንን እንድንገዛና እንድንነቃ ይነግረናል። እስኪ አሁን ከኔ ጋር አብረን እንጸልይ። እግዚአብሔር አባቴ ሆይ እጅግ አድርጌ አመሰግናለሁ። ስለዚህ ጊዜና ሰዓት ስምህ ይባረክ። አባት ሆይ አሁን በፊት እጸልያለሁ። ቃልህን ሰምቻለሁ። በጌታ በኢየሱስ ስም በቃልህ መኖር እንድችል እንድትረዳኝ ለምንሃለሁ። ስለ ሁሉ አመሰግናለሁ። በጌታ በኢየሱስ ስም አሜን። የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።